የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ የካቲት 15 2012 ዓመተ ምህረት ምሽት ፕሮግራማችን አንዱ ምርጥን እናስተዋውቃችሁ።
የዶርም ሁኔታዎችን አንድ ዶርም ውስጥ ከዚህ በፊት የምንኖረው ተማሪዎች ነን። አሁን ላይ ግን ከቫይረሱ ከመጣ በኋላ በየዶርሙ 3 እና 4 ተማሪ እንዲኖር ተደርጓል። ያንን ሰዎች ከግቢው ጋር ከግቢያችን ፕሬዝዳንት ጋር ፕላስ ከተማሪዎች ህብረት ጋር በመተባበር ያንን ስራ እየሰራን
ወጣት የዩኒቨርሲቲ ተማሪዎች ናቸው። ይዘናቸው እንመለሳለን። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ዝርዝር ይኖረናል። በምዕራብ ኦሮሚያ የኢንተርኔትና የስልክ አገልግሎት መቋረጡን በተመለከተ የሂዩማን ራይትስ ዎች ወቀሳና የመንግስት ምላሽ። እነዚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ይዘን አብረናችሁ እናመሻለን። አድማጮች የኮሮና ቫይረስ ስርጭትን ለመክታት ዝግጅታችንን ከየቤታችን እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። በማቀናበር ደግሞ ኤልያስ አስማረ አብሮናል። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ የፌደራል መስሪያ ቤት ሰራተኞቿ ከቤታቸው ሆኖ መስራት እንዲጀምሩ አዛለች። የሀገሪቱ የሚኒስትሮች ምክር ቤት ዛሬ እንዳስታወቀው ይሁሳኔ የኮቪድ-19 ስርጭት ሊያስከትል የሚችለውን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጫና ለመከላከል ከሚተገበሩ እርምጃዎች አንዱ ነው። በዚህ መሰረት ከነገ መጋቢት 16 ጀምሮ ይተገበራል የተባለው አሰራር የሚመለከታቸው ሰራተኞች በሚኒስቴር መስሪያ ቤቶቻቸው በኩል ይፋ እንደሚደረግ ተነግሯል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማህበራዊ መራራቅ የተሰኘውን ከኮቪድ-19 መከላከያ መንገዶች አንዱ ሆኖን ሊያስቀሩት እንደሚችሉ ፍንጭ አሳይተዋል። መፍትሄው ከችግሩ የከፋ እንዲሆን አንፈቅድም ብለዋል ትራምፕ በትናንትናው ዕለት። የኮሮና ቫይረስን ያሻቀበ መዛመት ለመቀነስ በመተግበር ላይ ያለውን የማህበራዊ መራራቅ መላ ለማስቆም ያላቸውን ፍላጎት በሚያሳይ መልኩ ሀገራችን ለተዘጋ ይገባትም ሲሉ ያከሉት ትራምፕ ትልቅ ቡድን የዓለም ትልቁን ምጣኔ ሀብት መዘጋት ለማስቆም በቀጣይ እርምጃዎች ላይ እየሰራ መሆኑን ትናንት በዋይት ሀውስ በነበረው ዕለታዊ የኮሮና ቫይረስ ግብረ ኃይል የፕሬስ ማስገንዘቢያ ላይ አስታውቋል። ትራምፕ ባለፈው ሳምንት ሰኞ ዕለት ነበረ በበሽታዎች መቆጣጠሪያ ማዕከል የቀረበውን ለ15 ቀናት እንዲዘልቅ የታቀደለትን የማህበራዊ መራራቅ ለህዝባቸው ያስተዋወቁት። ተመራማሪዎች የኮሮና ቫይረስን ለመዋጋት ሊያገለግሉ ይችላሉ ያሏቸውን 69 መድኃኒቶች መለየታቸው ተሰምቷል። ተመራማሪዎቹ ከነዚህ መድኃኒቶች መካከል 1/3ኛው ወትሮውንም በአሜሪካ ምግብና መድኃኒት አስተዳደር እውቅና የተሰጣቸው የስኳር ህመም፣ ካንሰርና ደም ግፊትን የመሰሉ ተያያዥነት የሌላቸው በሽታዎችን ለማከም በስራ ላይ የዋሉ መሆናቸውን ተናግረዋል። እነዚህ እውቅ መድኃኒቶች ላይ ጥናት ማካሄድ አዲስ ጸረ ተውሳክ መድኃኒት ለመፍጠር ከመሞከር ይልቅ ፈጣኑ መፍትሄ እንደሆነም ተጠቁሟል። የአፍሪካ የጃዝ ሙዚቃ ገናና ማኑ ዲባንጎ ፈረንሳይ ውስጥ በኮሮና ቫይረስ ምክንያት መሞቱ ተሰምቷል። በኪነ ጥበባዊ ስራዎቹ ለብዙሃን የንሸጣ ምንጭና ፈርቀዳጅ የነበረው ማኑ በዛሬው ዕለት በኮሮና ቫይረስ ምክንያት ህይወቱ እንዳለፈች በኦፊሻላዊ የፌስቡክ ገጹ ላይ ታትሟል። የዓለም ሙዚቃ ለሚሰኘው ዘቤ አነቃቂ የነበረው ማኑ ከኮቪድ-19 ጋር በተያያዘ በሽታ ከሰሞኑ ሆስፒታል ገብቶ እንደነበረ ረፍት እያደረገ ስለመሆኑና እያገገመም እንደሆነ በፌስቡክ ገጹ ላይ ተጽፎ ነበር። መልሶ እስኪያገኛችሁ መጠበቅ ከብዶታል የሚል ሐረግም ነበረበት። ያ ሳይሆን ቀርቷል። ማኑ ዲባንጎ 86 ዓመቱ ነበር። ዘገባው የአሶሺየትድ ፕሬስ ነው። ሲሆን ለአሁን ያሉን አጫጭር ዜናዎች እነዚህ ነበሩ።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ ሀገሮች መከፋፈል ጀምረዋል። እርዳታውን ያዳረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአቢ አህመድ ጃክማ ፋውንዴሽን ተነሳሽነት ወይም ኢኒሼቲቭ ነው። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ 2 ሳምንት ማቆያ ያስገባች ነው። እስክንድር ፍሬው ዝርዝሩን ይዟል።
ዛሬ ኮሮና ቫይረስ ያለበት 12ኛ ሰው መገኘቱን ይፋ ያደረገችው ኢትዮጵያ ቫይረሱን ለመዋጋት የተለያዩ እርምጃዎችን እየወሰደች ጥረቶችን እያደረገች ነው። ከራስ አልፎ ለተቀሩት 53 የአፍሪካ ሀገራት የሚተርፍ ተነሳሽነትም ታይቷል። ከቀናት በፊት ከአሊባባ ኩባንያ መስራች ከቻይናዊው ቢሊየነር ጃክማ ጋር ተገናኝተው የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራሳቸው አልፎ ለሌሎች የአፍሪካ ሀገራት የተረፈ ኢኒሼቲቭ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ጃክማ ኢኒሼቲቭ በተሰኘው በዚህ ፕሮግራም አማካኝነት የተገኙት የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች ባለፈው እሁድ አዲስ አበባ ገብተዋል። ቫይረሱን ለመለየት የሚረዱ 1.1 ሚሊዮን የመመርመሪያ መሳሪያዎች፣ 100 ሺህ አፍና አፍንጫ መሸፈኛ ጭንብሎች፣ እንደዚሁም የሕክምና ባለሙያዎች የሚጠቀሙባቸው አልባሳት በድጋፉ ተካተዋል። ዛሬ ደግሞ በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ ወደ ተለያዩ የአፍሪካ ሀገራት ማጓጓዝ ተጀምሯል። በጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይሄንን ያብራራሉ።
ተጀምሯል። የመጀመሪያ ዙር ላይ ወደ 4-5 የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሷል። እዛ ኤርትራ፣ ግብጽና ሱዳንም የመጀመሪያ ዙር ላይ ለማከፋፈር ወይም ለማጓጓዝ የተለዩ ናቸው። የመጀመሪያው ትናንትና ካርቱም መድረሱ አረጋግጠናል።
በምንድን ነው
ተጀምሯል ማለት ነው?
እነዚህ ሀገራት ቅድመ የተሰጣቸው በምንድን ነው? ከነዚህ የተጀመረበት ምክንያት ዶክተር ተገኔ?
ያው እንግዲህ እሱ የሚያጓጉዘው የኢትዮጵያ አየር መንገድ ስለሆነ በሚመቸው ራንደምሊ የተወሰደ ሊሆን ይችላል እንጂ ሌላ መስፈርት የለም።
ስለ ኢትዮጵያ ድርሻ እንነጋገር። እንግዲህ በተለይም መመርመሪያ መሳሪያዎቹ 1.1 ሚሊዮን ነው መጣ የተባለው፣ ለ54ቱም የአፍሪካ ሀገሮች እኩል ይከፋፈላል ተብሏል። የኢትዮጵያ ድርሻ ምን ያህል ነው በቁጥር ሊነግሩን ከቻሉ? ሌሎችም እንግዲህ አቅርቦቶች መጥተዋል አብረው አውቃለሁ፣ ግን በተለይ ስለ መመርመሪያ መሳሪያዎቹ እንነጋገር እና
1.1 ሚሊዮን የመመርመሪያ ኪት እና 6 ሚሊዮን ማስክ እንዲሁም ወደ 60 ሺህ የተለያዩ መከላከያ ልብሶች ነው የገባው እና እነዚህን እኩል ነው የሚከፋፈለው ከዛ በተሰጠው ሬሽን መሰረት እና ያንን እኩል ማከፋፈል ነው። እንግዲህ ኢትዮጵያም እኩል ድርሻ ነው የምታገኘው።
በኢትዮጵያ እንግዲህ አንድ ብሔራዊ ላቦራቶሪ ብቻ ነው ያለው፣ ትናንት እርስዎም ሲናገሩ እንደሰማሁት።
እስካሁን
አሁን ካለው ሁኔታ አንጻር ላቦራቶሪዎቹን የማስፋት ወይ ደግሞ መመርመሪያ መሳሪያው በተለያዩ የመንግስትም የግልም ሆስፒታሎች በየክልሉ እንዲገኙ ለማድረግ እቅድ አለ ዶክተር ተገኔ?
አዎ እቅድ አለ። እስካሁን አንድ ናሽናል ላቦራቶሪ ነው ለዚህ ለኮሮና ቫይረስ ለመለየት የተቋቋመው እና እየሰራ ያለው። ምናልባት ግን የከፋ ነገር ካጋጠመ እና እየሰፋ ከሄደ ይሄ በቂ ስለማይሆን ብለን ወደ ክልሎችም ለማስፋት እንዲሁም የተወሰኑ ሆስፒታሎችንም የመለየት ስራ እየሰራን ነው። ይህ ስንጨርስ የት እንደሆነ እነግርሃለሁ
እንጂ በመጣው መመርመሪያ መሳሪያ መጠን በብዙ ሆስፒታሎች እና የግል ተቋማትም እንዲገኝ ለማድረግ ለጊዜው እቅድ የለም።
አሁን ይሄ መመርመሪያ ኪቱ ላብራቶሪ በሚገኝበት ነው መሆን ያለበት እና ስለዚህ አሁን ባለው በአንድ ናሽናል ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጤና አገልግሎት እየሰጠ ያለው ኢንስቲትዩቱ ነው። እና ደግሞ ቅድም እንደነገርኩ በሚለዩና በቅርብ ጊዜ በሚከፈቱ በክልሎችና የተወሰኑ ሆስፒታሎች ላይ ነው የሚሆነው። ስራው በሚሰራበት ቦታ ነው የሚሆነው ማለት ነው።
ይሄንን ለአድማጮች ግልጽ ለማድረግ ነው ዶክተር ተገኔ ማለሳው፣ ላቦራቶሪ ባለበት ቦታ ብቻ ነው የሚኖረው ሲሉኝ፣ ሁሉም ሆስፒታሎች ላቦራቶሪ እንዳላቸው ይገምታል ሰው፣ የጤና ተቋማት ሁሉ። እና ይሄን ግልጽ አድርጉ።
ኮሮናን ለመለየት እና ለመመርመር የተዘጋጀ ላቦራቶሪ እና ሌላው ይለያል።
እንግዲህ የመጨረሻ ጥያቄ አደርገዋለሁ ዶክተር ተገኔ፣ አገራት በስፋት ባለመመርመራቸው ምክንያት ችግር እንደገጠማቸው ሲናገሩ እንሰማለን። የተለያዩ አገራት አሁን የኮሮና ቫይረስ የገባባቸው አገራት እና መመርመር ቫይረሱን ለመከላከል ሰፊ ምርመራ ማድረግ ማለት ነው፣ በርካታ ሰው እንዲመረመር ማድረግ ቫይረሱን ለመከላከል አንዱ መንገድ መሆኑን ከተለያዩ አገራት ይሰማል፣ አሜሪካንን ጨምሮ። ይሄ መሳሪያ መግባቱ በስፋት ምርመራ ማድረጉ ምን ያህል ክፍተት ይደፍናል በእርስዎ እምነት ኮሮናን ለመከላከል ከሚደረገው ጥረት አንጻር?
አዎ ትልቅ ድርሻ አለው እንዳልከው። መመርመሪያ ላብራቶሪ የሌላቸው ሀገሮችም አሉ፣ የተወሰኑ የአፍሪካ ሀገሮችም የላቸው። ላብራቶሪ መኖሩ በጣም ጠቃሚ ነው የሚሆነው። ለዛ ነው ማስፋት እየፈለግ ነው እና ሪስክ ኤሪያ ተብሎ በሚለዩና ለዛ ተጋላጭ ሆኖ አካባቢዎችን ሁሉ አሰስ ማድረግና ወደ መለየቱ ቢገባ ጠቃሚ ነው የሚሆነው። እና ለዛ ነው ማስፋትም የተፈለገው። ምናልባት በሽታውም እየሰፋ ከሄደ ጠቀሜታው የጎላ ስለሚሆን ነው እኛም ማስፋት የፈለግነው። አንዱ ማወቅ እንግዲህ በጣም ወሳኝ ነው፣ ወሳኝነት አለው። ሌላውንም ለመከላከል በሽታው የተገኘበት ቫይረስ የተገኘበት ሰው ለሌላው እንዳያስተላልፍ የሕክምና ክትትል እንዲያገኝ ማድረግ፣ ራሱም ደግሞ እንዲያገግምና ከበሽታው እንዲድን ለማድረግ ወሳኝነት ስላለው ለአለማስተላለፍም ለተያዘው ጤናውን ክትትል ለማድረግና እንዲያገግም ለማስደረግም ይሄ በጣም ወሳኝ ስለሚሆን የላብራቶሪው ከዚህ አንጻር ነው የምናየው።
በሌላም በኩል ወደ ግዛቷ የሚገቡ መንገደኞች በሙሉ ለ14 ቀናት ወደ ለይቶ ማቆያ እንዲወሰዱ የወሰነችው ኢትዮጵያ ትናንት ይህንኑ ተግባራዊ ማድረግ ጀምራለች። እስከ ትናንትና ሁለት ብቻ በቦሌ አውሮፕላን ማረፊያ በኩል የገቡ ከ300 በላይ መንገደኞች ለዚሁ ተግባር ወደ ተመረጡት ሆቴሎች ማለትም ስካይላይት፣ ሂልተን እና ጊዮን መወሰዳቸውን ዶክተር ተገኔ አመልክተዋል። የሆቴሎቻቸውን መሸፈን ለማይችሉ ኢትዮጵያውያን መንገደኞችም የተለያዩ አማራጮች መዘጋጀታቸውን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። ወደ ተከታዩ ዘገባ እናልፋለን። በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን ስልክና ኢንተርኔት ስለተቋረጠባቸው ኮሮና ቫይረስን ለመከላከል የሚያስችላቸውን መረጃ ከሌሎች ኢትዮጵያውያን እኩል እንዳያገኙ ተደርገዋል ሲል ሂዩማን ራይትስ ዎች የኢትዮጵያ መንግስትን ወቀሰ። የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው የኦነግ ሸኔ በሚል የሚጠራው የታጠቀ ቡድን ስልክና ኢንተርኔትን መጠቀም ባደረጃቸው የትስስር ሰንሰለት በህዝብ ላይ እጅግ ዘግናኝ ድርጊቶችን ሲፈጽም መቆየቱን ገልጸው ይህ ሰንሰለት ከላይ እስከታች የተቋረጠባቸውና ቡድኑ የተዳከመባቸው ኃይሎች በኮሮና ቫይረስ አሳበው ኢንተርኔቱን በጩኸት ለማስመለስ የያዙት ጥረት ነው ሲሉ ምላሽ ሰጥተዋል። አድማጮች፣ በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ላቴሺያ ባይደር በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን የኮሮና ቫይረስ ወረርሽኝን በተመለከተ ራሳቸውን መከላከል የሚያስችላቸውንና ማግኘት የሚገባቸውን መረጃ እያገኙ አይደለም በሚል ከአራት ቀን በፊት ባስነበቡት ጽሑፍ የኢትዮጵያ መንግስት ተጠያቂ አድርገዋል። አሁን ኢትዮጵያ ውስጥ በየትኛውም ሰዓት የተንቀሳቃሽ ስልክ ጥሪ ያደረጉ ኢትዮጵያውያን የኮሮና ቫይረስን ለመከላከል የሚያስችል ትምህርታዊ የጥንቃቄ መልእክቶችን ማግኘት ይችላሉ ካሉ በኋላ፣ ነገር ግን ይህን መልእክት ማግኘት የሚችሉት ስልክ መደወል የቻሉ ሰዎች ብቻ ናቸው ይላሉ። ለሁለት ወር ለሚሆን ጊዜ የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ ኢትዮጵያውያን ግን የዚህ እድል ተጠቃሚ አይደሉም፣ ምክንያቱም ስልክ መደወል ስለማይችሉ ይላሉ ላቲሻ። ላቲሻ ባይደር ስለዚሁ ጽሑፋቸውና የድርጅታቸው ቀደም ያለ መግለጫ ከአሜሪካ ድምጽ ተጠይቀው ድርጅታቸው ይህን የኢንተርኔትና የስልክ አገልግሎት መቋረጥን በተመለከተ ባወጣው መግለጫ የምዕራብ ኦሮሚያ የስልክና ኢንተርኔት አገልግሎት መቋረጥ በቤተሰቦች መካከል ሊደረግ የሚገባውን ግንኙነት ማቋረጡን፣ ማህበረሰቡም ለኑሮ የሚያስፈልጉትን ነገር በተገቢው መንገድ እንዳያገኝ እንቅፋት መሆኑን፣ የመብት ጥሰት በመሆኑ ያለውን ስጋት ማጋራቱን እና መንግስት ያቋረጠውን አገልግሎት እንዲያስቀጥል ድርጅታቸው ሲወተውት እንደነበር አስታውሰዋል። ነገር ግን ያሁኑን ለየት የሚያደርገው የዓለምን ሕዝብ እያጠቃ ስላለው የኮሮና ቫይረስ ወረርሽኝ ማንኛውም ዜጋ ቅድመ ጥንቃቄ እንዲያደርግ ይከላከል መልእክቶች እንዲደርሰው በባለሙያ በሚመከርበት በዚህ ሰዓት በሚሊዮን የሚቆጠሩ ኢትዮጵያውያን መንግስት በጣለባቸው እቀባ ምክንያት መረጃውን እንዳያገኙ ተደርገዋል ይላሉ። አያይዘውም ዓለም አቀፍ የጤና ባለሙያዎች ባለፉት ጥቂት ቀናት በተለያዩ ቦታዎች ከደህንነት ጋር የተያያዙ ገደቦች ቢኖሩ እንኳን ማንኛውም ዜጋ መረጃው እንዲደርሰው የተጣሉት ገደቦች ለመረጃ ሲባል ክፍት ሊሆኑ ይገባል በሚል ምክረ ሐሳብ ሲለግሱ መቆየታቸውን ያስታወሱት ላቲሻ ይህ ወደ ኢትዮጵያ ጉዳይ ሲመለስም መንግስት ዜጎች መረጃ የሚያገኙበትን መረብ ሊያቋርጥ አይገባም ብለዋል።
individuals may be lucky enough to access via the television in Western Australia.
And then እድለኛ የሆኑ ግለሰቦች ከቴሌቪዥንና ከምዕራባውያን ሚዲያ መረጃን ማግኘት እድል ሊኖራቸው ይችላል። አንዳንዶች ደግሞ ከራዲዮ የማግኘት አማራጭ ሊኖራቸው ይችላል። ነገር ግን ዋናው ቁልፍ ጉዳይ መንግስት በዛ አካባቢ የሚኖሩ ሁሉም ህዝቦች ሌሎች ኢትዮጵያውያን በስልካቸው የሚያገኙትን መልእክት እንዲያገኙ ማድረግ መቻል አለበት። በተለይ ደግሞ ከዚህ አስከፊ ወረርሽኝ ራሳቸውን እንዴት መጠበቅ እንዳለባቸው የቅድመ መከላከልና የጥንቃቄ መልእክቶችን ማግኘት አለባቸው።
በሌላ በኩል የብልጽግና ፓርቲ የኦሮሚያ ጽፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው ህብረተሰቡ መረጃ የማግኘት መብቱ መጠበቅ እንዳለበት ቢታመንም በአካባቢው ያለውን ሁኔታ መረዳት ያስፈልጋል ይላሉ።
በመሰረቱ ህብረተሰቡ ለዚህ አሳሳቢ በሽታ ብቻ ሳይሆን በአጠቃላይ ለኑሮም መረጃ ማግኘት እንዳለበት እኛ እናምናለን። ይሄ ትክክል ነው። ግን ደግሞ በአጠቃላይ ያለውን ሁኔታ በደንብ መረዳት ያስፈልጋል። እዛ አካባቢ ረጅም ጊዜ የቆየ የማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ የተፈጠረበት አካባቢ ነው። እጅግ በጣም የሚያስከፉ ወንጀሎች የሂውማን ራይትስ ቫዮሌሽን ነበር የተፈጠረው እዛ አካባቢ።
አቶ ታዬ የኦነግ ሸኔ የተባለና በዛ አካባቢ ታጥቆ የሚንቀሳቀስ ያሉት ቡድን በማህበረሰቡ ላይ ለመናገር የሚከብዱ ዘግናኝ የሆኑ ወንጀሎች ሲፈጽም ቆይቷል ብለዋል። ይህን ወንጀል በተጠናከረ ሁኔታ እንዲፈጸምና መንግስት ወንጀለኞቹን አሳዶ በቁጥጥር ስር እንዳያውል ደግሞ ዋና መሳሪያ ሆኖ ያገለገለው ስልክና ኢንተርኔት ነው ይላሉ።
መረጃ ይለዋወጡበታል ከሩቅም ከቅርብም እና መረጃ መለዋወጥ ብቻ ሳይሆን ይደራጁበታል። በዛ ኢቪን አደረጃጀታቸው ራሱ ከዛ ከግንኙነት መስመር ጋር የተያያዘ ነበረ። የሰራዊት እንቅስቃሴ ሌሎች ሌሎች ነገሮች ከባቢ መረጃ በማግኘት ያመልጣሉ። መረጃ በማግኘት ጉዳት ያደርሳሉ እና እንቅስቃሴያቸው በዛ ላይ የተመሰረተ ስለሆነ እንቅስቃሴያቸውን ለመግታት ያን ማድረግ አስፈላጊ ነበረ።
ስለዚህም ይላሉ አቶ ታዬ አሁን ከላይ እስከታች እየተነጋገሩ የሚሰሩበትና ህዝብ የሚያሸብሩበት መረብ ስለተበጣጠሰባቸው በኮሮና ቫይረስ በማሳበብ ኢንተርኔቱን ለማስከፈት የሚያደርጉት ጥረት ነው። ይህ ደግሞ አይሆንም፣ ምክንያቱም መንግስት ተገቢውን መረጃ እየሰጠ ነው፣ አስፈላጊውን እርምጃ እየወሰደ ነው ብለዋል።
ከጤና ኤክስቴንሽን ሰራተኞች ጋር ሆኖ ህብረተሰቡ ግንዛቤ እንዲያገኝ ስራ እየሰራ ነው። በሬዲዮ እና በቴሌቪዥን በቂ መረጃ ለህብረተሰቡ እንዲደርስ እየተሰራ ነው። ባለሌሎች መንግስት መዋቅርም በዚህ ጉዳይ ላይ ስራ እየተሰራ ነው። ህብረተሰቡ መረጃ እንዲያገኝ እየተደረገ ነው። ሁለተኛ ከዛ ባሻገር ያለው ይሄ ካለው የጸጥታ ሁኔታ አንጻር ወደዚህ አካባቢ የሚገባና የሚወጣ ከሌላ አካባቢ የሚመጣ ሰው ብዙም ስለሌለ የኮሮና ደግሞ የሚተላለፈው ይታወቃል፣ መተላለፊያ መንገዱ ከሰው ወደ ሰው ነው። ስለዚህ ወደዛ አካባቢ የሚደረገው እንቅስቃሴ የንግዱም የምኑም እጅግ በጣም አናሳ ስለሆነ ስጋቱ ትልቅ አይደለም ያን ያህል። ያም ሆኖ ግን መንግስት ህብረተሰቡ መረጃ እንዲያገኝ ራሱን ከበሽታው እንዲከላከል ከኮሮና ቫይረስ እንዲከላከል በቂ መረጃ እንዲደርሰው በቴሌቪዥን፣ በሬዲዮ፣ በፊት ለፊት ግንኙነት በሙሉ አቅሙ እየሰራ ነው።
የሂውማን ራይትስ ዎች ተመራማሪዋ ላቲሻ ባይደር በዚህ ቦታ ይፈጸማል ያለውን የመብት ጥሰት አጣርቶ እርምጃ መውሰድ የመንግስት ኃላፊነት ነው ይላሉ።
The government should be protecting citizens and individuals in throughout the country from all risks, health risks, insecurity.
መንግስት በአገሪቱ ሁሉም አካባቢዎች የሚገኙ ዜጎችን ጤና ላይ ከሚከሰቱ አደጋዎች፣ ከደህንነት ስጋት፣ ከብጥብጥ የመጠበቅ ኃላፊነት አለበት። አገሪቱና መላው ዓለም ይህ ከፍተኛ የጤና ስጋት ከፊቱ በተጋረጠበት ጊዜ መንግስት ንጽጽር በማድረግ ዜጎችና ግለሰቦችን በመላ አገሪቱ ውስጥ ካሉ ስጋቶች ሁሉ መጠበቅም አለበት። በግልጽ እንደምናውቀው እዚህ ከፊት የተጋረጠው የጤና ችግር ብቻ አይደለም፣ አደጋ ነው። እናም ይህ አደጋ በማህበረሰቦች የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። በዚህ ከባድ ጊዜ መንግስት ወደ ንጽጽር መግባቱ ለማህበረሰቡ የሚጠቅም አይደለም። መንግስት ንጽጽር ውስጥ መግባቱን ትቶ ማድረግ ያለበት ዜጎችን በአሁኑ ሰዓት እየተከሰተ ካለው ከዚህ አስከፊ ወረርሽኝ መጠበቅ ብቻ ነው።
በበኩላቸው የኢትዮጵያ መንግስት ገና ከመጀመሪያው ችግሩን በሰላማዊ መንገድ ከመፍታት ጀምሮ ያደርግ የነበረውን ጥረት ያብራራሉ።
በዋናነት መጀመሪያ ነገሩ በሰላም እንዲያልቅ ተቀውሶ ደቀውስ መተላለፍ ህብረተሰባችን ባለፈውም ችግር ውስጥ ነበር። አሁንም በዛ ችግር መቀጠል የለብንም። ይሄ ነገር በሰላም ባይርቅ ማለቅ አለበት በሚል መንግስት ለረጅም ጊዜ ትግስት አድርጓል። ብዙ ጊዜ ነው የወሰደው። ማግለዮች ገብቷል። በተለያየ ጊዜ አንድ ጊዜ ሁለት ጊዜ ብቻ አይደለም በተለያየ ጊዜ ያ ተሞክሯል። ምክንያቱም ከደረሰው ችግር የበለጠ ችግር እንዳይደርስ ለማስቀረት ሁሉ ነገር ያለፈውን በእርቅና በስምምነት በፍቅር ለመሻገር በይቅርታ ለመሻገር ያ ነው ጥረት ሲደረግ የነበረው። እሱን እነሱ ደግሞ ወደ ጎን በማለት ለእንቅስቃሴያቸውን በማጥፋት የበለጠ ጉዳት እያደረሱ ህብረተሰቡን ለችግር እየታረጉ ነው የመጡት። እና መጨረሻ ላይ ያ መስመር አልሰራ ሲል መንግስት እጅ ወደ ማስከበር ነው የገባው። አሁን በጣም በርካታ አካባቢዎች ላይ ሰላም ተፈኗል። የቀረው ብዙ የሚባል ነገር አይደለም። እሱንም እያስተካከለ ነው መንግስት። ስለዚህ ኢንተርኔት መዝጋት ብቻ ሳይሆን እሱን ዘግቶ መቆየት ሳይሆን የነበረው እዛ ላይ ምንድነው ማድረግ የሚችለው ብሎ ከዛ ጋር ተያይዞ የወሰዳቸው ህግ ማስከበር ህግ በላይነትን የማረጋገጥ ሰላም የማስከበር እርምጃዎችን ወስዷል። ብዙ ቦታ ላይ ሰላም አረጋግጧል። የህግ በላይነትም ተከብሯል። ህብረተሰቡ እጅግ በጣም ደስተኛ ነው በዚህ።
አቶ ታዬ በመጨረሻ መንግስት የህዝቦቹን ሰላምና ደህንነት በሁሉም አቅጣጫ ለመጠበቅ እየሰራ መሆኑን ገልጸው የምዕራብ ኦሮሚያን ሰላምና ደህንነት በማስጠበቅና መረጃን እንዲያገኙ በማድረግ በኩል ከፍተኛ ስራ እንደሚሰራ ተናግረዋል። ጊዜውን ይፋ ባያደርጉም በቅርቡ የኢንተርኔትና የስልክ አገልግሎትም ይለቀቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር በአገር አቀፍ ደረጃ የኮሮና ስርጭትን ለመከላከል በሚል ተማሪዎች በየዩኒቨርሲቲዎቻቸው ከንቅስቀሳ የተገደበው እንዲቆዩ ውሳኔ አስተላልፏል። እኛም ወደ አንዳንድ ዩኒቨርሲቲዎች ደውለን በምን አይነት ሁኔታ ነው ያላችሁት ስንል ተማሪዎችን ጠይቀናል። እንደሚከተለው ይስማማል።
ማን ለሁሉም ነገር ግን ቢድናም ሲያደርጋቸው ያው የምንጠቀመው ካፌ እና ላይብረሪ የምትለው እና ምድሩ አንዳንድ ቤት እያደረግን ምድሩ ምናምን የምንጠቀመው ካፌ ሁሉም እንዳይስን እንዳይቀራረብ ሳሎን ስን እያደረጉ ነው የሚገኙት። ሁሉም ማለት ዶም የምንኖረው ያው በሽትም እንዳለ ነው ማለት ያልተቀነሰን፣ ግን የተሻለውን ጥንቃቄ እያደረግን ነው ዶርም ስ የሚሆነ ባንተ ማለት። ለምሳሌ በየዶርሞ አካባቢ ላይ አንዳንድ እንትኖች አልኮሎች እና ምድ መካከላዎች ምናምን ሳሙናዎች ይቀመጡልናል እና በየብሎኩ ላይ ሁሉም ያለ እንደዚያ እንደዚያ በየበሩኩ እና በየዶርሙ እንዲ አልኮሎች ምናምን ከመጠኛ እነሱ ምናምን የጠቀኑ ወደር ምንደዋ ማለት ነው።
ስሜ ስምንት አቃቶ ይባላል። የምማረው ወላይታ ሶዶ ዩኒቨርሲቲ ነው። ኮሮና ቫይረስ ግቢያችን እየተደረጉ ያሉ ብዙ የመከላከል ስራዎች አሉ። ዩኒቨርሲቲ ውስጥ ያሉ ተማሪዎችን በጎ ፈቃደኛ የሆኑትን ተማሪዎች በሶስት አደረጃጀት ከፍሎ ፕሪቨንቴሽን ጤና ግሩፕ ተብሎ ኦር ሃልቪንግ ብለን ለሶስት ተከፍሎ የጤና ግሩፕ ጽዳቱ ላይ እንደገና ደግሞ እጃቸውን መታጠብ እንዳለባቸው ፕላስ ደግሞ አንድኛው ከሌላኛው ሰው የሁለት ሜትር ዲስታንስ በመካከላቸው እንዲኖር እና የሳኒቴሽን የሚሰራው ፕሪቨንቴሽን ሜትዶች በተመሳሳይ ሁኔታ የዶርም ሁኔታዎችን አንድ ዶርም ውስጥ ከዚህ በፊት የምንኖረው ስድስት ተማሪዎች ነን። አሁን ላይ ግን ከቫይረሱ ከመጣ በኋላ በየዶርሙ ሶስትና አራት ተማሪ እንዲኖር ተደርጓል። ያንን ስራዎች ከግቢው ጋር ከግቢያችን ፕሬዚዳንት ጋር ፕላስ ከተማሪዎች ህብረት ጋር በመተባበር ያንን ስራ እየሰራን ነው። የሚዲያ ስራዎችን ደግሞ ለተማሪ የአዌርነስ ስራዎች የተለያዩ ፍላየሮችን በመበተን ስለ ቫይረሱ የሚናገሩ ፍላየሮችን በመበተን
ልጆችን ክላስ ላይ ስለ ቫይረሱ የተሻለ አዌርነስ ለመስራት እየሞከርን ነው። በደንብ እየተሳካልን ነው እና አሁን ጥሩ ደረጃ ላይ ያለው ተማሪ ሁኔታ ስፔሲፊክ ትምህርቶች የሉም። ነገር ግን ኦንላይን ትምህርቶች እየተሰጡ ነው ያሉት። በቴሌግራም በተለያዩ ኔትወርኮች እየተሰጠ ነው ያለው። በዛ ትምህርታችን እየተከታተልን ነው። የካፍቴሪያ ስርዓቱ ደግሞ ከዚህ ቀደም ውጭቱም የሚመገብ ተማሪ መንካፊ ተማሪ ውጭቱ ነበር የሚመገበው። ነገር ግን አሁን ከግቢ ውጭ መውጣት ስላልተቻለ ግቢ እንዲዘጋ ስለተባለ ግቢ ተዘግቶ ሁሉም ተማሪ ካፍቴሪያ የሚመገብበት ሁኔታ ነው የተመቻቸው። ሁሉም በሚበቃ መልኩ ምግብ ተዘጋጅቶ ማለት ነው። ግን ደግሞ የሰልፍ ስርዓቱ ተማሪ ስለሚበዛ በሚዛ ሰዓትና ራት ላይ ሰልፉን የሚያስጠብቁ ፕሪቨንቴሽን እና ሀልቪ ግሩፖች አሉ። እነሱ በሁለት ሜትር ዲስታንስ ተማሪን ያሰልፋሉ ማለት ነው። እጅ መታጠቢያ ቧንቧ ቦታዎችም በተመሳሳይ ሁኔታ ዲተረጀንት ተዘጋጅቶላቸው በዛ ዲስታንስ ሁሉም ሰው ራሱን እየጠበቀ ይገኛል ማለት ነው። የካፍቴሪያ አገልግሎት ደግሞ ከዚህ ቀደም ካፌ ተማሪ ብቻ ስላልነበረ ካፌ ውስጥ የሚመገበው ጥበት እንትን እንዳይል ለምን ካፌ ተማሪ ሌላ ቦታ ተዘጋጅቶላቸው በዛ ውስጥ እንዲሆን፣ የካፌ ተማሪ ደግሞ ታይም ኤክስቴንድ ጠዋት ቁርስ ከአስራ ሁለት ሰዓት እስከ 3 ሰዓት የሚሆንበት ሁኔታ ከዚህ በፊት እስከ 2 ሰዓት ነበረ። ምሳ ደግሞ ከ5 ሰዓት እስከ 7 ሰዓት ነበር። እስከ 8 ሰዓት የሚሆንበት ሁኔታ ራት ከ11 ሰዓት እስከ 2 ሰዓት ድረስ ማለት ነው። በፊት እስከ 1 ሰዓት ነበረ። አሁን እስከ 2 ሰዓት የሚሆንበት ሁኔታ ተመቻችቶ በተሻለ እየተሰራ ይገኛል።
ጌታ አባላለሁ። እኔ አሁን ያለሁት ጎንደር ዩኒቨርሲቲ ነው። ያው በዚህ በወረርሽኝ የተነሳ ከግቢ ብዙም መውጣት አንችልም ምናምን ነገር፣ ያው ከግቢ ውስጥ አንንቀሳቀስም ምናምን ነገር፣ ቤተክርስቲያን መሄድ አንችልም። በጣም ሳይኮሎጂካሊ እየተጎዳን ያለ ነው። ሌላም ደግሞ ብዙም ሳንዘጋጅ አሁን እኛ ቲክቴ ሄደን ነበር የመጣ ነው እና ልክ ከውጭ ስንገባ አትወጡም ነው የተባልነው። አንዳንድ ነገሮች ከውጭ የምናስገባቸው አሉ። ለምሳሌ እንደ ብር፣ አሁን ለምሳሌ አሁን የብር ኤቲኤም ከሌለ ውጭ ነው የምጠቀመው እና እሱ ነገር ይሄን ምንም መንቀሳቀስ አልቻለሁ። ሄደን እንኳን ውጭ እንኳን እንደ ማንኛውም ሰው እንትን ማለት አልቻለም። ችግር ነው ያለውም። ስለሆነ ያህል ኢንፎርሜሽን ባለ መጠን እየተጠነቀቅን ነው እና አስማች አስፖሲብል ያው ተራርቀን ለመሄድ እና እንደዚህ ደግሞ ኔቲ ኮንታክት የምናደርጋቸው ነገሮች በጣም ውስን ሆነዋል። ሌላ ነገሮች፣ ላይብረሪ ውስጥ የምንጠቀማቸው ነገሮች የራሳችን ካልሆነ መጠቀም አንችልም። ነገር ኮምፒውተሮች ላይ ምናምን ነገር እንትን ብለናል። ሌላ ግቢ ውስጥ ሳሙና በየቦታው ተቀምጧል። እኛም ሌላ እንትን ፌስ ማስክ እንግዲህ አንዳንድ ተማሪዎች ገዝተዋል። እኔ እንኳን እስካሁን አልገዛሁም ምናምን ነገር፣ ግን እንደዛ ነው። በእንደዚህ አይነት ነው እየተንቀሳቀስን ያለ ነው።
ተማሪዎቹን ደውላ የጠየቀቻቸው ኤደን ገረመው ናት። እናመሰግናለን። አድማጮች፣ የዛሬው የጋቢና መሰናዷችንን አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም፣ በደህና ደሩ። Next time to marry na 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 good enough and you know the perfect country to go na 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 in the party happy next time to marry and in dollars to my baby zuru bendiru mare kana gani ka zuru zuru amiru and in dollars to my baby zuru bendiru mare kana gani ka zuru zuru
ሰለሞን ራዲዮ ቪኦኤ ሰገንታ ፋኖ ሮሞት